amma walitti deebinutti bakka jirtanutti fayyaa ta'a nagaatti.
ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው።
የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት በ22 በ25 እና በ31 ሜትር ባንዶች
በየቀኑ ከምሽቱ 3 ሰዓት እስከ 4 ሰዓት ከሚያሰማው ፕሮግራም የዛሬውን አሁን ጀመረ።
አጽና ፈሰማይ መጀመሪያ አንስቶ እስከ ዛሬ በርሱ ውስጥ ሁሉም ይለወጥ እንጂ እንደማይለወጥና እንደማይናወጥ አንዳች ትርጎ የሚታይ ነው። ጊዜ
ዘንተ ዓለም በሚታወቅ መስመር የተጓዘን የምንመስለውን ያህል ስለምትቀጥል ሰከንድ ስለነገ ግን በርግጠኝነት ማን ያውቃል።
በምሽቱ የራዲዮ መጽሔት ማስታወሻ የምናደራው ምጥን ወግ ርዕስ ነው። ጊዜና ዓለማት
ጤናይስጥልን እንደምን አመሻችሁ ክብራትና ክብራን አድማጮቻችን።
ዛሬ እሁድ ህዳር 5 2014 ዓ.ም ከልዩ ልዩ ክብሮቻችን ጋር የፕሮግራሙ አዘጋጅና አቅራቢዎች
ትዝታ በላቸውና
አሉላ ከበደን በምሽቱ ዝግጅታችን
በተለይ ለውቀት ለትምህርት ሰውንም ለመርዳት ለማስተማር ከፍተኛ የሆነ ፍላጎት እና ፓሽን የነበረው ሰው ስለሆነ እኔም ይህንን ባህሪውን በጣም ወድለት ነበር። ይህንን እንደ ቁም ነገር ይዤ በውትድርና ህይወቴ ውስጥም ዋጋ ሰጥቼ እከተለው ነበር።
ከአዲስ አበባ ዩኒቨርሲቲ ከስራቸው ከተባረሩት ከ42 ፕሮፌሰሮች እና ከፍተኛ ምሁራን መካከል አንዱ እሳቸው ነበሩ። ለብዙ ዓመት እንደ ቤቴ ብለው የሚያዩትን የምርምርና የጥናት መስሪያ ቤታቸውን አዲስ አበባ ዩኒቨርሲቲ ብዙ የሚጻፉበትን ያስተማሩበትን እንዲለቁ ሲደረጉ በጣም አዝነው ነበር።
በቅርቡ ከዚህ ዓለም በሞት የተለዩንን አንጋፋና እውቁን ገጣሚ የስነ ቃል ወይም ፎክሎር አዋቂና መምህር ሰይፉ መታፈሪያ ፍሬውን ህይወት እና ስራ ለመዘከር ከተሰናዳ ቅንብር የተወሰደ ነው።
የሰማችኋቸውም ታናሽ ወንድማቸው ብርጋዴር ጀነራል መስፍን ኃይሌና ከቀድሞ ተማሪዎቻቸው አንዱ የነበሩት ዶክተር ጌቴ ገላይ ከሃምቡርግ ዩኒቨርሲቲ ናቸው። ቆየት ብለው ይመለሳሉ።
ለጸሐፊያን፣ ለተርጓሚያንና ለአርታያን ለአማርኛ አጻጻፍ መመሪያ ይሆን ዘንድ የተዘጋጀ አዲስ መጽሐፍ ነው።
ሆሄያተ ጥበብ የመጽሐፉ ርዕስ።
ዶክተር ተስፋዬ ሮበሌ ናቸው ደራሲው። አብረውን ያመሻሉ።
የአዲስ አበባው መስኮት ሰዓቱን ጠብቆ ሲከፈት ዛሬም የታሪክ ገጾችን በሚፈትሽ ምጥን ቅንብሩ ንጉሴ አክሊሉ
ከ140 ዓመታት በፊት በነገስታት መካከል በተጻፉ ደብዳቤዎች ወደዚያ ወደ ቀደመ ዘመንና ስፍራ ይወስደናል።
አሁን እሁድ ከሆነ እለቱ የራዲዮ መጽሔት ነው ሰዓቱ።
ከሰዓቱ የዓለም ዜና በኋላ እንመለሳለን። እንዳትሄዱ።
እንደምናመሻችሁ አድማጮች፣ የዓለም ዜናውን የማሰማችሁ ቆንጂት ታዬ ነኝ። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን በጸጥታና በሌሎችም ጉዳዮች ዙሪያ ለመወያየት ከነገ ሰኞ ጀምረው በኬንያ፣ ናይጄሪያና ሴኔጋል ጉብኝት እንደሚያደርጉ ከዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር የወጣው መግለጫ አስታውቋል። ብሊንከን በናይጄሪያ ከፕሬዚደንት ሙሐማዱ ቡሃሪ ጋር በዓለም አቀፍ የጤና ደህንነት ዙሪያ በትብብር መስራት ስለሚቻልበት መንገድና የኤነርጂ ተደራሽነትንና ጸጥታን በሚመለከቱ ጉዳዮች እንደሚወያዩ መግለጫው አትቷል። ብሊንከን በኬንያ ጉብኝታቸው ከፕሬዚደንት ኡሁሩ ኬንያታና ከሌሎችም ባለስልጣናት ጋር ኢትዮጵያን፣ ሱዳንንና ሶማሊያን የሚመለከቱ የጸጥታ ጉዳዮችን ጨምሮ በተባበሩት መንግስታት ድርጅት የጸጥታ ጥበቃ አባል ሀገርነታችን ባሉን የጋራ ጉዳዮች ዙሪያ እንወያያለን ማለታቸውን መግለጫው ጠቅሷል። የውጭ ጉዳይ ሚኒስትር ብሊንከን ከነገ ሰኞ ጀምሮ እስከ ቅዳሜ የሚዘልቀውን የአፍሪካ ጉብኝታቸውን የሚያደርጉት ዩናይትድ ስቴትስ የሰሜን ኢትዮጵያው ጦርነት እንዲያከትም በአፍሪካ ህብረት መሪነት የተያዘውን ጥረት ለማጠናከር እየተንቀሳቀሰች ባለችበት በአሁኑ ወቅት መሆኑን ዜናው ጨምሮ አመልክቷል። በሀገሪቱ አስቸኳይ ጊዜ አዋጁ ከታወጀ ወዲህ በመቶች የሚቆጠሩ የተባበሩት መንግስታት ድርጅትና የአፍሪካ ህብረት ሰራተኞችም ጭምር ያሉባቸው የትግራይ ተወላጆች እንደታሰሩ የሚገልጹ ሪፖርቶችን ተከትሎ ውጥረቱ እንደተባባሰ ገልጿል። ከትናንት በስቲያ አርብ በሰጡት ቃል ኢትዮጵያ ላይ የተደቀነው ሊያፈራርሳት የሚችል አደጋ እጅግ ያሳስበኛል ያሉት የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ብሊንከን ዩናይትድ ስቴትስ በኢትዮጵያ መንግስትና በትግራይ ኃይሎች መካከል የተኩስ አቁም ስምምነት ላይ እንዲደረስ ጥረት እያደረጉ ካሉት ከአፍሪካ ህብረት ልዩ መልእክተኛ ኦሉሴጉን ኦባሳንጆ ጋር በቅርበት በመስራት ላይ ነች ብለዋል። ይህ በዚህ እንዳለ የኬንያ ፕሬዚደንት ኡሁሩ ኬንያታ ለስራ ጉብኝት አዲስ አበባ ገብተዋል። ፕሬዚደንቱ ቦሌ ዓለም አቀፍ አውሮፕላን ማረፊያ ሲደርሱ ጠቅላይ ሚኒስትር አብይ አህመድ፣ ፕሬዚደንት ሳህለወርቅ ዘውዴና ሌሎችም ከፍተኛ ባለስልጣናት አቀባበል አድርገውላቸዋል። የአፍሪካ ህብረት ነገ ሰኞ ለሚከፈተው የአፍሪካ ሰብአዊና ህዝባዊ መብቶች ኮሚሽን ጉባኤ ድጋፉን እንዲሰጥ ሂዩማን ራይትስ ዋች ጠየቀ። ነገ የሚከፈተው የኮሚሽኑ የዚህ እየተገባደደ ያለው የአውሮፓ 2021 ዓመተ ምህረት የመጨረሻ ስብሰባ ነው። የሰብአዊ መብት ቡድኑ ሂዩማን ራይትስ ዋች ባወጣው መግለጫ የአፍሪካ ህብረት በኮሚሽኑ 69ኛ መደበኛ ጉባኤ ላይ ኢትዮጵያን ጨምሮ አህጉሪቱ ውስጥ ስር እየሰደዱ ላሉ የሰብአዊ መብትና የዲሞክራሲ ቀውሶች መፍትሄ እንዲፈልግ ሲል ጥሪ አቅርቧል። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። በሱዳን በቅርቡ የተካሄደውን ወታደራዊ ግልበጣ ተከትሎ በመላ ሀገሪቱ ተቃውሞ የቀጠለ ሲሆን ትናንት ቅዳሜ የመንግስቱ የጸጥታ ኃይሎች ቢያንስ 5 ተቃዋሚ ሰልፈኞችን በጥይት እንደገደሉ የዓይን እማኞች ተናገሩ። በዋና ከተማዋ ካርቱምና በሌሎችም ከተሞች የጸጥታ ኃይሎች አስለቃሽ ጋዝና ጥይት በመተኮስ ለመበተን ሙከራ ቢያደርጉም ተቃዋሚዎች ጎዳና ላይ ወጥተው ሰልፋቸውን አካሂደዋል። ከሁለት ቀናት በፊት ወታደራዊ መሪው ጀነራል አብዱል ፈታ አልቡርሃን እንደ አውሮፓውያን አቆጣጠር ከ2019 ጀምሮ ከጦር ሰራዊቱ ጋር በጋራ ሲያስተዳድር የነበረውን ሲቪሉን ወገን ያላካተተ ምክር ቤት መቋቋሙን ይፋ ያደረጉ ሲሆን ተቃዋሚዎች ይህንን እርምጃ አውግዘውታል። የተቃውሞ ዘመቻችንን እንቀጥላለን ሲሉም ዝተዋል። ስኮትላንድ ግላስጎ ከተማ ላይ ለሁለት ሳምንታት የተካሄደው የአየር ንብረት ጉባኤ COP26 ላይ የተሳተፉት ወደ 200 የሚጠጉ ሀገሮች አዲስ ስምምነት ተፈራርመዋል። 197 ሀገሮች የዓለም የአየር ግለትን ለመቀነስ አፋጣኝ እርምጃ ለመውሰድ ያደረጉትን ስምምነት የዓለም መሪዎች አድናቆት ሰጥተውታል። በመጨረሻም ነገ በሚካሄደው ለረጅም ጊዜ ሲጠበቅ በቆየው የዩናይትድ ስቴትስና የቻይና ርዕሳነ ብሔራት ጉባኤ ዋዜማ የሁለቱ ሀገሮች ከፍተኛ ዲፕሎማቶች ታይዋንን በሚመለከት ጠንካራ ማስጠንቀቂያ ተለዋውጠዋል። ፕሬዚደንት ጆ ባይደንና የቻይና ፕሬዚደንት ሺ ጂንፒንግ በኢንተርኔት አማካይነት በርቀት ውይይታቸውን የሚያደርጉት የታይዋንን ጉዳይ ጨምሮ በሀገሮቻቸው መካከል ውጥረቶቹ እየተጋጋሙ ባሉበት በአሁኑ ወቅት ነው። የዋይት ሀውስ ቃል አቀባይ ጄን ሳኪ ውይይቱ በሁለቱ ተፎካካሪ ሀገሮች መካከል ያለውን ፉክክር መንገድ ማስያዝ ላይ የሚያተኩር እንጂ ላሏቸው ልዩነቶች መፍትሄ የሚሰጥ ተደርጎ እንዳይታይ አሳስበዋል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል።
ይስጥልን እንደምናመሻችሁ ክቡራትና ክቡራን አድማጮቻችን።
ከአጽናፈ ሰማይ መጀመሪያ አንስተው እስከ ዛሬ በእርሱ ውስጥ ሁሉም የሚለወጥ እንጂ
እንደማይለወጥና እንደማይናወጥ አንዳች የሚታይ ነው ጊዜ።
በጊዜ የፊዚክስ ቀመር በዙሪያችን ያለ ዓለምንና አጽናፈ ዓለሙን በሚያቋርጥ ሂደት ውስጥ የሚያሳልፍ
በምድር ላይ ያለውን ሕይወት የምንዘግብበት መስፈሪያና ሁሌም ያለ እውነታ ጭምር ነው።
ዓለምን ያቀኑ ስልጣኔዎች ተነስተው ወድቀዋል። ከዋክብት ተወልደው ደምቀው በርተው እናም ዙሪያቸውን በብርሃን አቅልመው ከስመዋል።
በአጽናፈ ዓለምና በምድር ላይ ያለውን እያንዳንዱን ክስተት የምንከታተልበት አንዱ ዘዴ
ያለፈ ባለው በዚህ ያህል ተቋረጠ የጊዜ ግዝጋሴ ውስጥ የቀደመውን ካሁኑ ጋር ማነጻጸር ነው።
የሆነ ሰውና ጊዜ በራሱስ እንደሚመስለው ቋሚ ይሁን በርግጥስ ጊዜ ካንዷ ሰከንድ ወደ ሌላዋ የማምራትን ያህል የቀለለ እንቅስቃሴ ወይንም ክስተት ብቻ ይሁን
ዝንተ ዓለም በአንድ መስመር የተጓዝን የምንመስለውን ያህል ስለምትቀጥለዋ ሰከንድ ስለ ነገስ በርግጠኝነት ማን ያውቃል?
ለጊዜው የፊዚክሱን ፍልስፍና ዓለም ስሌቶችና ቀመሮች የሚመለከተውን እዚህ ላይ ገታ እናድርግና
በቀደመው የራዲዮ መጽሔት ያኔ ገና የሚመጣ ለነበረ ዛሬ በገባ ነውና እርግጥ ስለመምጣቱ ተስፋ ባደረግነው ቃል መሰረት
ከዛሬ እሁድ ዳራ 5/2014 ዓ.ም ልዩ ልዩ ቅንብሮች ጋር የፕሮግራሙ አዘጋጅና አቅራቢዎች ትዝታ በላቸውና
አሉላ ከበደ አሁን የምሽቱን የራዲዮ መጽሔት ማስታወሻ በማስቀደም በሁለት ሳምንቱ ቀጠሯችን ተመልሰናል።
አሁን የራዲዮ መጽሔት ከጀመረ ደቂቃዎች አስቆጠረ።
ወደ ለቱ ዝግጅት ከማምራታችን በፊት ታዲያ በራዲዮ መጽሔት ወግ መሰረት
የሳምንቷን ምርጥ ግጥም እናስቀድም።
ገደል ያካለለን ትውልዶች በተሰኘችውና ሳምንቷ ምርጥ ባደረግናት
ዛሬ ሕይወትና ስራቸውን በምንዘከረው እውቅ ገጣሚ ሰይፉ መታፈሪያ ፍሬው ግጥም እንዘልቃለን።
ገደል ያካለለን ትውልዶች ዓለሜ ልዩ ሆነና ልዩ ማለት የኔ ዓለም ካለማቸው የማዷቸው በገደል የተካለልን ሆነው እና ልጎበኛቸው ብል እጄ ወደ ማዷቸው የዝምድናዬን ላያቸው ቪዛ አስፈለገኝ ፈቃዳቸው ማንነቴ ተረስቷቸው እና ለሄድ ያልኩትን ካለማቸው የማዷቸው አንኳኩቼ ለግንኙነታችን ጓጉቼ ያምሮ ካይምሮ ግንኙነት የልብ ከልብ የመሃላችን ገደሉ መቼ ገደሉ መቼ ገደል ያካለለን ትውልዶች ሰይፉ መታፈሪያ ፍሬው። አድማጮች አሁን ወደ ምሽቱ የመጀመሪያ ዝግጅት ነው የምናመራው።
በቅርቡ ከዚህ ዓለም በሞት የተለዩንን እውቁን ገጣሚ አንጋፋ የፎክሎር አዋቂና መምህር ሰይፉ መታፈሪያ ፍሬውን ህይወትና ስራ ለመዘከር የተሰናደ ዩንን አንጋፋና እውቁን ገጣሚ የፎክሎር አዋቂና መምህር ሰይፉ መታፈሪያ ፍሬውን ህይወትና ስራ ለመዘከር የተሰናዳ ቅንብር ነው።
ታናሽ ወንድማቸውን ብርጋዴር ጀነራል መስፍን ኃይሌንና
ከቀድሞ ተማሪዎቻቸው አንዱ የነበሩትን በጀርመን የሃምቡርግ ዩኒቨርሲቲ የአፍሪካና የኢትዮጵያ ጥናቶች ትምህርት ክፍል የፎክሎር መምህሩን ዶክተር ጌቴ ገላይን ጋብዘን አወያይተናል።
ብርጋዴር ጀነራል መስፍን ኃይሌ፣ ዶክተር ጌቴ ገላይ በቅድሚያ ለጊዜያችሁ አመሰግናለሁ።
መስፍን ነኝ። እኔም ለተነጋበስኩኝ አመሰግናለሁ።
እሺ፣ አሉላ ጌቴ ገላይ ነኝ ከሃምበርግ ጀርመን። እኔ መስፍን በጣም አመሰግናለሁ። እግዚአብሔር ይስጥልኝ።
በቅርቡ ከዚህ ዓለም በሞት የተለዩትን የታዋቂውን ኢትዮጵያዊ ምሁር የአቶ ሰይፉ መታፈሪያ ፍሬውን ሕይወትና ስራ ለምንዘከርበት ዝግጅት ዶክተር ጌቴ ገላይ ከተማሪዎቻቸው አንዱ ነዎት። የቀለም አባቴ ይሏቸዋል። እንዲሁም አብረዋቸው የመስራት እድል ገጥሞታል። በግልም እንደ ወዳጅ በቅርበት የጠበቀ ግንኙነት እንደነበሮት አውቃለሁ። እርሶንም እና ስራውንም ያስተዋወቁኝ አቶ ሰይፉ መታፈሪያ ናቸው። ብርጋዴር ጀኔራል መስፍን እርሶ ታናሽ ወንድማቸው ነዎት። እንግዲህ በሀዘን ስሜት ውስጥም ብትሆኑ ትኩስም ቢሆን ሀዘኑ ሕይወትና ስራቸውን ለመዘከር ያሰናዳ ነው ዝግጅት ላይ ሰይፉ መታፈሪያ ፍሬው ማን ናቸው? ምን አይነት ስራዎችን ሰርተው አለፉ? ምን አይነት ሰውስ ነበሩ? የሚሉትን እንደየ ገጠመኞቻችሁ። ጀነራል መስፍን ከርሶ ልጀምር። ምን አይነት ወንድም ነበሩ አቶ ሰይፉ?
የልጅነት ጊዜያቸው አስተዳደጋቸውስ ምን ይመስል ነበር?
አሉላ፣ ይህንም ዝግጅት አዘጋጅተህ የከኝና እዚህ ፕሮግራም ውስጥ እንደባ ተደረክልኝ አመሰግናለሁ። ጋሽ ሰይፉ ቤተሰባችን ሁሉም ሰው ጋሽ ነው የሚለው፣ በእድሜ ከኔ ይበልጣል። ኢሚዲየት ታላቄ ብዙም ከኔ ባይርቅ የእሱም ታላቅ ስለሆነ ሁሉም ሰው ብዙ ሰው ጋሽ ነው የሚለው። ጋሼ ሲባል አንዳንድ ጊዜም እንዳክብሮትም አንዳንድ ጊዜም ደግሞ በፍቅር ማይን ነው የሚታየው እና ሁላችንም ጋሼ ነው የምንለው። ኤኒዌይ አቶ ሰይፉ ታላቅ ወንድማችን እንደመሆኑ በልጅነት ዘመናችን ብዙውን ጊዜ ከኔ ጋር አብረን አልኖርንም። ምክንያቱም እሱ ቀደም ብሎ በትምህርት ስለነበረ ወደ አዲስ አበባ መጥቶ ስለነበረ የኛ ቤተሰብ የሀረርጌ ሰዎች ነን እና ወደ አዲስ አበባ ለትምህርት መጥቶ ስለነበረ ወንድማችን በዚህ አዲስ አበባ ሄዶ ሀይ ስኩል ይማራል። ከዛም ትንሽ ቆይቶ ደግሞ አዲስ አበባ ዩኒቨርሲቲ የገባ ስለሆነ በልጅነት ጊዜ እንደ ታላቅ ወንድም ያው መመኪያ እየተሰማን ያደግንበት ሁኔታ ነው ያለው እና አልፎ አልፎ እረፍት በሚኖርበት ጊዜ ሀረር ሲመጣ እኛ ትንሾች ብንሆንም የሚያሳየን ፍቅር የሚያሳየን ቅርበት ሁሉ በጣም ከትውስታ የምናየው ነገር ነው የነበረው። ጋሽ ሰይፉ ከሀረር የኤሌመንትሪ ትምህርቱን ጨርሶ አዲስ አበባ ቀዳማዊ ኃይለ ሥላሴ ኮተቤ ትምህርት ቤት ገብቶ በሚማርበት ጊዜ በወቅቱ አያታችን ነበሩ ያሳድጓቸው የነበረ እሱንና ወንድሜ። እሳቸው በማረፋቸው ጋሽ ሰይፉን ትምህርት ቤት ያስገቡት የአያታችን ጓደኛ አቶ ንጉስ ኃይለማርያም የሚባሉ በጣም የምንወዳቸው ትልቅ ሰው ነበሩ እና ከነሱ ፋሚሊም ጋር በጣም እንደ ቅርብ ስጋ ዘመድ ነው አብረን የኖርነው እና እሱ እንዳውም ሞር እንደ ወንድምና እንደ ቤተሰብ ቀርቦ የሚያያቸው እነሱን ነው። የሆነ ሆኖ አዲስ አበባ ዩኒቨርሲቲ ሲገባም እንግዲህ በዛን ጊዜ ብዙ የተማረ ሰው ባልነበረበት ጊዜ አርባዎቹ መጨረሻ እና በሀምሳዎቹ መጀመሪያ ላይ ለእኛ ለቤተሰባችን እንደ ኩራት የምናየው ወንድማችን ነበር እና ከዛም ደግሞ ትንሽ ቆይቶ ወደ ግሪክ ሀገር ቴዎሎጂ ለሃይማኖት ትምህርት በኢትዮጵያ ኦርቶዶክስ ቤተክርስቲያን በኩል ወደ ግሪክ ሀገር ተልኮ እዛ ይማር ነው የኖረው። ጋሽ ሰይፉ ብዙውን እድሜውን ከምርምር እና በትምህርት ያሳለፈ ምሁር ነው እና ቲፒካሊ የአውሮፓ ተማሪ ነው። በዘመኑ እንግዲህ ብዙ የኢትዮጵያ ወጣቶች ወደ ውጭ ሀገር ሄደው የሚማሩ ብዙም ስላልነበሩ ከዛ ውስጥ ብሉን አግኝቶ እሱ ወደ ውጭ ሀገር ሄዶ ተምሮ ሲጨርስ ፈረንሳይ ሀገር ደግሞ ሶርቦ ገብቶ እዛ የሊትሬቸር ትምህርት ተምሮ ከዛ ግራጁዌት አድርጓል። እዛ ትምህርት ቤት ደግሞ ስለዚህ ስለ ሊትሬቸር ኢስላሞሎጂ የተማረ ሰው ነበረ እና ከዛም ከትምህርቱ በኋላ ተመልሶ በቀጥታ ወደ ኢትዮጵያ አልመጣም። እዛው ሚድል ኢስት ውስጥ ብዙ ቦታ ከዚህ ከትምህርቱ ጋር በተያያዘ ብዙ ስራ በሚያደርግ ነው የመረሰው ነው እስራኤል ሀገር ትንሽ ቆይተዋል። እስከ ራሽያ ድረስ ሄዶ ከዚህ ከሃይማኖትና ከሊትሬቸር ጋር በተያያዘ ብዙ ሲያጠና የኖረ ወጣት ነበረ። በዘመኑ
መልካም ዶክተር ጌቴ ወደ እርስዎ ነው የምመጣው። ቀደም ብዬ በመግቢያው እንደጠቆምኩት ተማሪያቸው ነበሩ፣
ኋላም
እዚያው አዲስ አበባ ዩኒቨርሲቲ አብሮ የመስራት ምድል ገጥሞታል። ያጠኑት ትምህርት መምህሮ ጋር ተመሳሳይ ሙያ ነው ያለውት። በስነ ጽሁፉ ዓለም በርካታ ስራዎች እንዳበረከቱት ሁሉ የመምህሮን ስራዎችም የመመልከት ስራቸውንም የሚመለከት መጽሐፍ ለማሳተምም ጥረት አድርገዋል። ምናልባትም አቶ ሰይፉ መታፈሪያን በቅርበት ከሚያውቋቸው ሰዎች አንዱ ይመስሉኛል። የህይወትንም የሙያውንም አጋጣሚዎች እያነሳሳን ያጫውቱናል። ቀደም ብዬ ከጠቆምኩት ማስታወሻው ለማሳተም ከገለጹት እንደርደር። ገጣሚ መምህርና ፎክሎሪስት ሰይፉ መታፈሪያ ፍሬው በኢትዮጵያ ውስጥ አንቱ ከሚባሉ አንጋፋ ምሁራንና ስመጥር ገጣሚያን መካከል አንዱ ናቸው ይላል በመንደርደሪያው። ሐሴ 2003 ዓ.ም ድረስ የነበሩትን ስራዎቻቸውን ያሳለፉትን ህይወትም ጨረፍ ያደርጋል። እስኪ የተማሪነት ግንኙነቱን እናስቀድም።
እሺ፣ በጣም አመሰግናለሁ አሉላ ለዚህ ለሰጠኝ እድል። እንግዲህ አቶ ሰይፉ ለኔ እጅግ በጣም የማከብራቸው የቀለም አባቴ፣ መምህሬ፣ በኋላም ደግሞ ከአዲስ አበባ ዩኒቨርሲቲ ተመርቄ እዛው በኢትዮጵያ ቋንቋዎችና ስነ ጽሁፍ ክፍል ረዳት ምሩቆኝ እንድሰራ እሳቸው ያስተምሩ የነበሩትንም ኮርስ ፎክሎር ወይም ስነ ቃል የሚባለውን እንዳስተምር ስቀጠር እንደ ስራ ባልደረባ፣ በኋላም ደግሞ በጣም ተቀራርበን እጅግ በጣም የማከብራቸው ወዳጄ ናቸው ጋሽ ሰይፉ፣ እጅግ በጣም የማደንቃቸው። ከእሳቸው እጅግ በጣም ብዙ ነው የተማርኩት። ከሁለተኛ አመት ከአራተኛ አመት ድረስ እንግዲህ በኢትዮጵያ አቆጣጠር ከ78 እስከ 80 አመተ ምህረት ድረስ ማለት ነው፣ እያንዳንዱ ተማሪ አንድ ፕሮፌሰር፣ አንድ አማካሪ ይሰጠዋል። እና የኔ የአካደሚክ አድቫይዘሪ ወይም አማካሪ የነበሩ የእሳቸውን ኮርስ አራተኛ አመት ሆኜ ነው ስነ ቃል ወይም ፎክሎር የሚባለውን ትምህርት የተማርኩት። ከዚያ በኋላ ግን ከተመረቅን በኋላ ይሄንን ኮርስ እንዳስተምር ብዙ የረዱኝ በትምህርቴ፣ በህይወቴ፣ በስራዬ፣ በአካደሚያዊ ጥረቴ ሁሉ እጅግ በጣም የማደንቃቸው በግልጽና በትህትና ያስረዱኝ፣ ያስተማሩኝ፣ የመሩኝ ትልቅ መምህር ናቸው። የመንግስት ለውጥ ከተደረገ በኋላ በኢህአዴግ ዘመን ከአዲስ አበባ ዩኒቨርሲቲ ከስራቸው ከተባረሩት ከ42 ፕሮፌሰሮች እና ከፍተኛ ምሁራን መካከል አንዱ እሳቸው ነበሩ። ከዛ በኋላ ነው የበለጠ ወዳጅነታችን የጠነከረው። ለብዙ አመት እንደ ቤቴ ብለው የሚያዩትን የምርምርና የጥናት መስሪያ ቤታቸውን አዲስ አበባ ዩኒቨርሲቲም ብዙ የጻፉበትን ያስተማሩበትን በዛን ጊዜ እንዲለቁ ሲደረጉ በጣም አዝነው ነበር እና እኔም ከጎናቸው ሆኜ ህይወታቸውንም የማየት እድል ያጋጠመኛን ጊዜ ነው የግል ህይወታቸውን ቤተሰባቸውን የበለጠ የማወቅ እድል ያገኘሁት በዛን ጊዜ ነው። እና ለተማሪዎቻቸው እጅግ በጣም የሚያዝኑ እጅግ በጣም ሩህሩህ፣ ተማሪዎቻቸው ወደ ራሳቸው ሰብና ሄደው የአካባቢያቸውን ባህላቸውን፣ ስረ መሰረታቸውን፣ ትውፊቱን በደንብ እንዲያጠኑ፣ እንዲያውቁ፣ እንዲመረምሩ የሚያበረታት እንደው በሳቅና በጨዋታም ሁሉ እያዋዙ የሚያስተምሩ በጣም ትልቅ መምህር ነበሩ ጋሽ ሰይፉ።
መልካም ዶክተር ጌቴ እንግዲህ በተማሪነት ብቻ ሳይሆን መንገድ እንደሚያሳይ የቀደመ ታላቅ የሚያሳይበትን መንገድ በቅርብ የመከተል እድልም እንደነበሩት ገልጸዋል። በኋላ ላይ ታዲያ አብረው የመስራት እድል ነበርና ስራዎቻችሁንም እንግዲህ እንደ መምህር ግራና ቀኙን ይነግሩናል። በዚያ አስቸጋሪ ባሉት ከአዲስ አበባ ዩኒቨርሲቲ 42 ከፍተኛ ምሁራን ስራቸውን ባጡበት ጊዜ የነበሩ አጋጣሚዎችንም ያጋሩናል። መለስ ብዬ አንዳንድ ጥያቄዎች ጠይቃለሁ እንድትቀባበሉ ወደ ጀነራል መስፍን ልሂድ። ጀነራል መስፍን ቀደም ብለው ከልጅነት እስከ እውቀት የሄዱበትን መንገድ በዝርዝር ነው ያጫወቱን። ከልጅነትም አብረው የማደግ እድል አላገኙም። ወደ አዲስ አበባ መጥተው ነው የተማሩት። ኋላ ላይም እሳቸውም እርሶም በስራ ህይወት የምትጠመዱበት ሁኔታ የተፈጠረ ይመስለኛል። ግን ሲያገኟቸው የቆየም ቢሆን ስትገናኙ እንደ ወንድም ምን አይነት ወንድም ነበሩ?
የእርሳቸውን ማንነት የሚያሳዩ ጎልተው የሚታዩ አጋጣሚዎችም ከነበሯችሁ ጨምረው ቢያጫወቱ ነው።
ወይል ጋሽ ሰይፉ በተፈጥሮው በጣም ጨዋ የሚባለው አክባሪ እና በጣም ዲሲፕሊን የሆነ ሰው ነው እና ሪፋይንድ የሆነ ሰው ነው። ለሰው ልጅ ብዙ ፍቅር ያለው ሰው ነው። እንግዲህ በዚህ ባህሪው የሚቀርቡት ሰዎችም ብዙ ናቸው። እሱም ደግሞ ሰውን የማቅረብ እና ከሰው ጋር በቀልድም በቁም ነገርም መቅረብ እንዲችል በጣም ሚዛናዊ የሆነ ስብዕና የነበረው ሰው ነው። ከእኔ ጋራ መቼስ በተገኘው አጋጣሚ ሁሉ እኔ ወታደር ሆኜ በየቦታው ባለን ስለሆነ ከእሱ ጋራ እንደምንፈልገው ወንድማማችነታችን እንዲተቀራርበን ብዙ ጊዜ ያሳለፍንበት እድል አላገኘንም። የሆነ ሆኖ በተገኘው አጋጣሚ ሁሉ የቤተሰብ ፍቅራችንን ለመወጣት ብዙ እንጥር ነበረ። በተለይ በሱ በኩል ያው እንግዲህ ብዙም የተመቻች ህይወትም ስላለኝ ያለሁበት ቦታ ሁሉ መጥቶ ይፈልገኛል፣ ያገኘኛል፣ እንጫወታለን። ቀልድ የሚያውቅ ሰው ነው። ብዙ ጠያቂ ነው። ብዙ ይጠይቃል። እና ልባዊ ፍቅር ያሳየኝ ታላቅ ወንድሜ ነው። በሴም ታይም በጣም ስነ ስርዓት ያለው እና በተለይ ለእውቀት ለትምህርት ሰውንም ለመርዳት ለማስተማር ከፍተኛ የሆነ ፍላጎት እና ፓሽን የነበረው ሰው ስለሆነ እኔም ይሄንን ባህሪውን በጣም ወድለት ነበር። ይሄንን እንደ ቁም ነገርም ይዤ በህይወቴ በውትድርና ህይወቴ ውስጥም ይሄንን የጨዋነት ባህሪውን ዋጋ ሰጥቼ እከተለው ነበር እና በዚህ ብዙ መቀራረብ ነበረን። እሱ ቤተሰብ ውስጥ ሚስትም ሲያገባ ልጆችም ሲሆን ያው በቅርብ እንገናኝ ነበር። እንግዲህ በሴፉ እንደ ቤተሰብ እንደ ወንድም ከኔ ጋር ብቻ ሳይሆን ቤተሰቦች በሞላ ሀረርጌ ብዙ አሉ። ከነሱም ጋር ሁሉ በጣም ጥሩና ሰላማዊ የሆነ ጥሩ ፍቅር ያለው ግንኙነት ነበረው። በጣም ሰው አክባሪ ነበው። ከሁሉም ቤተሰቦቻችን ጋራ በጣም በሚወደድ መንፈስ ነበር ቅርበት የነበረው።
መልካም። ወደ ዶክተር ጌቴ ከመመለሴ በፊት ጀነራል መስፍን ባጭሩ የሚመልሱት ጥያቄ ላስከተል። ቀደም ብለው አቶ ሰይፉ በወጣትነት እድሜያቸው በተለያዩ ሀገሮች ከፍተኛ ትምህርታቸውን ሲከታተሉ የነበረውን አጫውተውን ነበር። ወደ ኢትዮጵያ ከተመለሱስ በኋላ በዚያ በወጣትነት እድሜ በተለያዩ ሀገሮች ተዘዋውረው ትምህርታቸውን ሲከታተሉ ከቆዩ በኋላ በመጨረሻው ወደ ሀገር እንደተመለሱስ ምን አይነት ስራ ላይ ተሰማሩ? ቤተሰባዊውንም የመጀመሪያዎቹን አመታት የስራ ህይወታቸውንም እስቲ የሚያስታውሱትን ደግሞ በአጭሩ ያጫውቱን።
እንግዲህ ትምህርቱን ጨርሶ ያለውንም ምርምር ጨርሶ ወደ ኢትዮጵያ ከተመለሰ በኋላ ለትንሽ ጊዜ የኢትዮጵያ ኦርቶዶክስ ቤተክርስቲያን ውስጥ ለመስራት ሞክሮ ነበረ። ግን እዛ ያለው የስራ ሁኔታ ትንሽ መግባባትም ስላስቸገረው ይመስል ትቶ ወደ መምህርነት ስራ ውስጥ ተሰማራ። ለሀረር መጥቶ እዛ አንድ ትምህርት ቤት እያስተምር ነበረ። ጥሩ ነበረ ዘመኑ። ማለት ምንድን ነው ብዙም የተማረ ሰውም ባይኖር በዛ አካባቢ በሀረር አካባቢ የነበረው የትምህርት ሁኔታ በተለይ ከዚህ ከመንፈሳዊ ትምህርት ጋር የተያያዘ ብዙም እንቅስቃሴ ስላልነበረ ያንን ኢንፍሉዌንስ ለማድረግ ብዙ ጥረት አድርጓል። እሱ አንድ የተቋቋመ የዚህ የመንፈሳዊ ትምህርት ቤት ነበረ። እዛ ውስጥ ብዙ ስራ ሲሰራ፣ ብዙ ሰው ሲያስተምር የቆየው ከዛ እንግዲህ የዚህን ትምህርት ትቶ ወደ አዲስ አበባ መጥቶ አዲስ አበባ እንዲሁ አንዳንድ ሀይ ስኩሎች አስተምሯል። ከዛ አዲስ አበባ ዩኒቨርሲቲ የቋንቋ ፋካልቲ ውስጥ እዛ አስተማሪ ሆነ። እና ጊዜ ብዙ ተማሪዎችም ብዙ የምርምር ጊዜም ያሳለፈበት ጊዜ ነው።
መልካም።
እዚህ በቋንቋ ምርምር ብዙ ነው የሰራው እና ምናልባት ወደኋላ ልናነሳው እንችላለን። የልጅነት ዘመኑ በሞላ ሲሪየስ ስራ የሰራበት ጊዜ ነው ብዬ ለማለት።
መልካም። ዶክተር ጌቴ ወደ እርስዎ ልመጣ ነው። እስኪ አሁን ደግሞ ምሁራዊ አስተዋጽኦቻቸውን ወይም ቸውን ስራዎች እንመልከት። እንደ ምሁር በርካታ መጽሐፍት ጽፈዋል። የጥናት ስራዎቻቸው መጠነ ሰፊ መሆናቸውን ተረድቻለሁ። በክህሎትም ደረጃ የበርካታ ቋንቋዎች አዋቂ ናቸው። በእርሶ ጽሁፍ ላይ እንኳን እንደተመለከትኩት ከሀገር ውስጥ አማርኛ፣ ግዕዝ፣ ኦሮምኛ፣ ሶማልኛ ይናገራሉ። ቅድም በጀነራል መስፍን እንደተገለጸው በርካታ የዓለም ክፍሎች የመዘዋወር እድል እንደነበረው ሰው የተለያዩ ባህሎችን እንዳጠና ሰው አረብኛ፣ ፈረንሳይኛ፣ እንግሊዝኛ፣ ግሪክኛ፣ ላቲን፣ ጣሊያን እና በመጠኑም ጀርመንኛ እንደሚናገሩ ጽፈዋል።
በዚያ ላይ በቃላት ፈጣሪነታቸው ነው የሚታወቁት። ብዙ ቃላትን ይፈጥራሉ። እስኪ በሙያው ረገድ እንዴት ይገልጿቸዋል? እንደ መምህርም ጥናታዊ ስራዎቻቸውንም በቅርበት የመከታተል እድል እንደነበረው ሌላ ምሁር?
እሺ፣ ይሄ በጣም ጥሩ ጥያቄ ነው። ጋሽ ሰይፉ እንግዲህ ምናልባት የመጀመሪያው ኢትዮጵያዊ የፎክሎር ባለሙያ ናቸው ብዬ መናገር እችላለሁ። ካርቱም ዩኒቨርሲቲ ተምረው ነው እዛ በጣም በታወቀው የእስያና የአፍሪካ ጥናት ተቋም ውስጥ የፎክሎር እና የባህል ጥናት ትምህርታቸውን ከሀረርጌ በዛን ጊዜ ኦሮምኛ ልዩ ልዩ ግጥሞችን ሰብስበው አጥንተው ተርጉመው ነው የተመረቁት። በዛን ጊዜም በካርቱም ዩኒቨርሲቲ የአማርኛ ቋንቋ መምህር ነበሩ እና እንዲህ አይነቱ ጥናትና ሙያ በማይታወቅበት ጊዜ በአዲስ አበባ ዩኒቨርሲቲ የስነ ቃል ወይም በእንግሊዝኛ ኦራል ሊትሬቸር የሚለውን የህዝቡን ህይወት ግልጥ አድርጎ የሚያሳየውን የባህል መንፈሳዊ ቁሳዊ የሆነውን ቅርስ እንድናጠና ያደረጉን ያስተማሩን፣ እሳቸውም በጣም ብዙ መጽሐፍትን የጻፉ ሙያው ራሱ ለፎክሎር መዝገበ ቃላት ሁሉ ሙያዊ ቃላት ያዘጋጁ ብዙ አዳዲስ ቃላትን የፈጠሩ በስነ ጽሁፍ በስነ ግጥም ትምህርትና ሙያ ውስጥ ብዙ ተማሪዎችንና ምሁራንን የረዱ ቃላትንና ጽንሰ ሀሳቦችን ፈጥረው በስራዎቻቸው በሙያዎቻቸው ያበረከቱ ታላቅ ገጣሚ ታላቅ ሊቅና ምሁር ናቸው። እንግዲህ የፎክሎር ተመራማሪ እንደመሆናቸው መጠን ኢትዮጵያንም ዞረው ያውቋታል። ባህሉን፣ ቋንቋውን፣ ህዝቡን ተማሪዎቻቸውንም እንዲሁ እየጠየቁ ቀደም ጀነራል እንዳሉት በትህትናና በጨዋነት እየጠየቁ በጣም ብዙ ጥናት አድርገዋል። ብዙ ስራዎቻቸውን በተለያዩ ዓለም አቀፍ ጆርናሎች ላይ አሳትመዋል። በጣም ረዣዥም ስራዎችን በጆርናል ኦፍ ኢትዮጵያን ስተዲስ በኢትዮጵያ ጥናት መጽሔት ላይ ለምሳሌ የባሪያ ስም በአማራው ባህል የሚለውን ጥንታዊ ባህል በጣም በስፋት የገለጹበት፣ በግጥሞቻቸውም ደግሞ እንደዚሁ እጅግ ውብና ድንቅ የሆኑ የህይወት የኑሮ ረቂቅ የሆኑትን ሌላው ሰው ሊታዘባቸው የማይችሉትን የሰብእና እና የእንቅስቃሴ ሁኔታዎች በግጥሞቻቸው እጅግ ውብና ድንቅ በሆኑ ቃላት ጽፈው ደርሰው ያሳተሙ ታላቅ ገጣሚና ምሁር ናቸው። ለምሳሌ በቃል ፈጠራ ጥበባቸው ራሳቸውም ይናገራሉ። በብዙዎቹ ግጥሞቻቸው ውስጥ ተውሼ ፈጥሬ ወይም ጨፍልቄ የምጠቀምባቸው አማርኛ ቃላት አንባቢን ላያስደስታቸው እንደማያስደስታቸው አውቃለሁ። የግጥም አጻጻፍ ስልቴ አስገድዶኝ ነው። ይህን ማድረጉ ደግሞ ለአማርኛ ቋንቋ ዳብሮት ያለኝን ጉጉት ያረካልኛል ብለው ጽፈዋል እና ከሰማንያዎቹ ጀምሮ ብዙዎቹን ሳይንሳዊ ወይም ሙያ ነክ የሚባሉ ቃላትን ለምሳሌ መጣጠስ የሚለውን፣ መተየብ ትየባ የሚለውን፣ ሌሎቹንም ለምሳሌ በዩኒቨርሲቲ አካባቢ ያሉትን ቃላት በጥናትና በምርምር ወደ አማርኛ በመተርጎም ግሎሰሪ ወይም ሙዳዬ ቃላት በሚል ዝርዝር አዘጋጅተው ለተማሪዎቻቸው ለምሁራን ያቀረቡ ትልቅ ምሁር ናቸው እና የቋንቋ ችሎታቸው ለአማርኛ ቋንቋ መዳበር ለዘመናዊ የአማርኛ ቋንቋ መዳበር እጅግ ከፍተኛ አስተዋጽኦ አበርክቷል። ይህንንም በጽሁፋቸው በስራዎቻቸው በረዣዥም መግቢያዎቻቸው ላይ በስፋትና በግልጽ ለአንባቢዎቻቸው ጽፈዋል፣ አጋርተዋል እና በአለፉት 40-50 ዓመታት በአማርኛ ስነ ግጥም በአማርኛ የግጥም አይነት ላይ ለየት ያለ አጻጻፍንም በማቅረብ በማስተዋወቅ ለተማሪዎቻቸው ለምሁራን እና ለኢትዮጵያ 6 እጅግ ድንቅ እና ብርቅ የሆኑ ስነ ግጥም መጽሐፍትን አሳትመው ትተውልን ያለፉ ትልቅ ባለቅኔና ጣሚ ናቸው ጋሽ ሰይፉ።
መልካም ዶክተር ጌቴ፣ በተለይ የቃላት ፈጠራ ክህሎታቸው በብዙ ስራዎቻቸው የታየው ምን ያህል በ1980ዎቹ ዩኔስኮ ባዘጋጀው ፕሮጀክት የሳይንስና ቴክኖሎጂ የቃላት ስያሜና ትርጉም ስራ ላይ በእርሶም ጽሑፍ ላይ ተጠቅሷል። በብዙዎች የሚነሳ ትልቅ ጊዜ ነው። በአማካሪነትና በዋና ተሳታፊነት አስተዋጽኦ ማበርከታቸው ተጠቅሷል። በተባራሪ ለምናውቅ ለአንዳንዶቻችን እንኳን እንዴት አድርገው እነኚህ ቃላት ተገለጹ የሚያሰኝ ምክንያቱም ቃላት ብቻ ሳይሆኑ ጽንሰ ሐሳቡንም ማስተዋወቅ ይጠይቃልና የቋንቋውን ችሎታ ብቻ ሳይሆን የነገሩን ስረ መሰረት መረዳትም ይጠይቃልና የሚያስታውሱት ነገር ካለ አድማጮች በቅርቡ ከዚህ ዓለም በሞት የተለዩንን አቶ ሰይፉ መታፈሪያ ፍሬውን ህይወትና ስራ ለመዘከር ከእንግዶቻችን ጋር ያደረግነው ቃለ ምልልስ ሰፋ ያለ ነው። ሙሉን ዝግጅት ከድረገጻችንና ከማህበራዊ ገጾቻችን ላይ እናኖራለን።
ለአሁኑ ግን እንግዶቻችንን ታናሽ ወንድማቸው ብርጋዴር ጀነራል መስፍን ኃይሌና ዶክተር ጌቴ ገላይን ለጊዜያቸው እናመሰግናለን። እግዚአብሔር ይስጥልን።
ለአቶ ሰይፉ ቤተሰቦችና ወዳጆችም መጽናናትን እንመኛለን።
አድማጮች አሁን የመጽሐፍት ዓለም ወግ ነው ተከታዩ።
ለጻፊያን ለተርጓሚያንና ለአርታያን ለአማርኛ አጻጻፍ መመሪያ ይሆን ዘንድ የተዘጋጀ አዲስ መጽሐፍ ነው።
ሆሄያተ ጥበብ የመጽሐፉ ርዕስ ነው።
ሞክሺ ሆሄያትና ዋህደ ድምፀ ፊደላት መጽሐፋቸው ይበልጥ ትኩረት ያደረገባቸው ጭብጦች ናቸው።
ስነ አመክንዮ የሙግት አደረጃጀት አገማገም እና አሰናዘር የሚል መጽሐፍ ደርሰዋል።
የመንፈሳዊ ትምህርት መማሪያ መጽሐፍቶቻቸውን ጨምሮ 19 መጽሐፍትም ለንባብ አብቅተዋል።
ዶክተር ተስፋዬ ሮበሌ ይባላሉ።
መጽሐፋቸውና ዛሬ በአማርኛ አጻጻፍ በስፋት በሚስተዋሉ ግድፈቶች ዙሪያ አወያይተናቸዋል። ወደ ቅንብራችን እንወሰዳችሁ። ዶክተር ተስፋዬ ሮበሌ በቅድሚያ ለጊዜው አመሰግናለሁ።
እኔም ስለሰጠኝ እድል በጣም አመሰግናለሁ።
ከንባባችን ፍጥነት የቀደሙ ይኸው በአጭር ጊዜ ልዩነት በሌላ መጽሐፎ መልሰን ተገናኝተናል። ስነ አመክንዮ በሚል ርዕስ የደረሱት መጽሐፎ ዙሪያ ከተነጋገርን ምናልባትም አንድ አመት ቢሆን ነው። ዛሬ ታዲያ ሆሄያተ ጥበብ ለጸሐፊያን ለተርጓሚያንና ለአርታያን በሚል ርዕስ በአማርኛ አጻጻፍ ጎልቶ ለሚታዩ ግድፈቶች የሚበጁ መላዎችን ያዘለ አዲስ መጽሐፍ ይዘው ብቅ ብለዋል። የሞክሼ ሆሄያትና የዋህደ ድምፅ ፊደላትን አጠቃቀምም ይተነትናል። ምንድናቸው የሚለውን ጨምሮ በዝርዝር እንመለከታለን። ከዚያ በፊት ግን ዋናውን ነገር ብናስቀድም በጽሑፍ እንደምናየው ሁሉ በአማርኛ ንግግር ውስጥም እንዲሁ የበረቱ ችግሮች ይታያሉ። በመጽሐፉ መግቢያ ያሰፈሩትን አንድ ሐሳብ ላስቀድምና ቀደምት አበው በብዙ ጥንቃቄ ሥርዓትና ደርዝ የተለሙለት አማርኛ ባለማወቅ እየረከሰና እየተበረዘ ነው ማለት ይቻላል ይላሉ። ዶክተር ተስፋዬ የርሶን ትዝብት በማስቀደም ወደ ውይይታችን እንዘልቅ። ለመሆኑ ምን ታዘቡ?
እኔም ማየው ችግር እንዲሁ በደርባባው ሶስት መሰረታዊ ችግር ነው የሚታየኝ። አንደኛ የሰዋሰው ችግር ነው። ሰዎች የት ጋር ተቃሽ አመልካች መጠቀም እንዳለባቸው፣ የት ጋር መስተዋደዱ ከተቃሽ አመልካቹ ጋር መሄድ እንዳለበት፣ ስርዓተ ነጥብን በተመለከተ የት ጋር ነው ነጠላ ሰረዝ፣ የት ጋር ነው ድርብ ሰረዝ፣ የት ጋር ነው አራት ነጥብ የሚለውን ነገር ያለማወቅ። ሌላው ደግሞ ሞክሺ ሆሄያት፣ ምናልባት አራተኛ ካደረግነው ደግሞ ዋህደ ድምፅ ፊደላትን ወይም በእንግሊዝኛው ዲፕቶንግስ ወይም ደግሞ አለቃ ኪዳነ ወልድ ክፍሌ እንደሚሉት ሊቃሎች እንደሚሏቸው እነሱን የት ጋ ነው መጠቀም ያለብን የሚለውን ነገር እኔ እንኳን አማርኛ ባልተማረ አማርኛ ተምረዋል የተባሉም ሰዎች ላይ በጣም ትልቅ ችግር ነው የሚታየው። ከዚህ የተነሳ ነው አንዳንድ ጊዜ እንደውም ምንላለው አማርኛ ባለቤት የሌለው ቋንቋ ሆኗል ማለት ነው። ጊዜ እንደት ነው የሚያደርገኝ እና እኔ ለምን እንደሆነ አይገባኝም። ኮሌጅ ገብተው እንኳን የተማሩ ሰዎች ቅድም ያልኳቸውን አራት ነገሮች ጠብቀው በደንብ ሲጽፉ አላይ። ከሰው ሰው መጠኑ ይለያያል። አንዳንድ ሰዎች ላይ ብዙ ችግር ታያለህ፣ አንዳንድ ሰው ላይ ደግሞ ብዙ ችግር ላታይ ትችላለህ። ግን ችግር በየቦታው ነው የሚታየው እና እኔ ይሄ ነገር ወደ መሰረታዊ ነገር መመለስ ያለብን ይመስለኛል። እንግዲህ ይሄ ለምን ሆነ፣ ለምንድነው አማርኛ በዚህ መጠን ተጅረብርቦ የወደቀው የሚባል ከሆነ እሱ እንግዲህ ብዙ ጥናት ይፈልጋል። እኔ በዛ ነገር ላይ ጥናት ስላላካሄድኩኝ ጥሩ መልስ ላልሰጥ እችላለሁ። ግን ምናልባት ችግሩ እኔ አንድ ብቻም ነው ብዬ አላስ ብዙ ገባር የሆኑ ነገሮች በአንድ ላይ ተደምረው የድምር ውጤት ነው አሁን የደረስንበት ውድቀት ብዬ ነው የማስበው።
መልካም።
ዞሮ ዞሮ ግን መመለስ ይቻላል፣ መነሳት እንችላለን ብዬ ነው የምለው።
መልካም። መመለስ ይቻላል ጥሩ ተስፋ ይመስለኛል። እንዲህ እርስዎ የጻፉትን አይነት መጽሐፍ ችግሮችን መታዘብ ያስቻሉ በኋላ ላይ ስለ ራስዎ ሲነግሩን ይበልጥ ያስረዱናል። እርስዎ ጥናቶ የአማርኛ ስነ ጽሁፍና ሰዋሰው ያለመሆኑን በመጽሐፎ ይናገራሉ። ነገረ መለኮትና ፍልስፍና ነው ያጠኑት። ይሁንና አሳስቦት ቀደም ብለው ያነሷቸውን ትዝብቶች ጨምሮ ይህን መጽሐፍ ለመጽሐፍ የደረሱበት ቦታ ተገኝተዋል። ዶክተር ተስፋዬ የመጽሐፎን ይዘትና ዓላማ የሚመለከቱ ጥቂት ቁም ነገሮችን ለአድማጮች ብናጋራ። ሆሄያተ ጥበብ ለጸሐፊያን ለትርጓሚያንና ለአርታያን የተሰኘው መጽሐፎ ቅድም በመግቢያው ያስተዋወቅኩት ትኩረት ያደረገበትን ዋና ነገር ለአድማጮች ቢያካፍሉ። ለወጣት ትርጓሚያንና አርታያን ጸሐፊያን የሥነ ጽሑፍ ሥልጠና የማንሰጠው ለምንድን ነው የሚለው ሐሳብ በልቤ እንዲወለድ ምክንያት ሆኑ ያሏቸውን ገጠመኞችም ያነሳሉ። ለመጽሐፎ ሐሳብ መጠንሰስ መነሻው ምን እንደነበረ ይንገሩን።
ምክንያቱ ሁለት ነው ነው የምለው። አንደኛው በአንድ ወቅት የእንደኛ ማህበር አለ፣ ኢትዮጵያ ውስጥ ያለ ትልቅ ማህበር አለን። በየማህበሩ ሰዎች አሰብን መጽሐፍ ለማስተርጎም የእንግሊዝኛ መጽሐፍ ወደ አማርኛ ማስተርጎም ፈለግን እና ሰዋሰውን፣ ሞክሼ ወያትን፣ ስርዓትን፣ እጥብን፣ ዋህደ ድምፅ ፊደላትን ጠብቆ የሚተረጉም ሰው ይገኛሉ ብለን ፈለግን እና ማግኘት አልቻልንም። አንድ ሰው አግኝተን ነበር፣ እሱም ደግሞ ከስራ ብዛት የተነሳ ያው ስራው ሊሰራ አልቻለም። ይሄ ነገር ከምን አሳደረብኝ፣ እኔ ለምን ወጣት ጸሐፊያንን ለምን አላሰለጠንም የሚል ነገር በልቤ እንዲያደርግ ምክንያት ሆነ። ይሄ አንደኛው ነው። ሁለተኛው ምክንያት ግን እዚህ አትላንታ ነው የምኖረው፣ አትላንታ ከተማ ውስጥ ነው። የአትላንታ ኮሚኒቲ ማህበሩ ግብዣ አቀረበልኝ፣ ለምን አማርኛ አታስተምረንም ብሎ ጠየቀኝ። እዛ በጣም ብዙ ሰዎች አማርኛም በኮሌጅ ደረጃ የተማሩ ሰዎች በእኔ ክፍል ለመገኘት ፈቃደኛ ሆኑ እና ያን ወቅት ነው እንግዲህ ሰብስቦ ወደ መጽሐፍነት የተቀየረው ማለት ነው። ስለዚህ በሌላ አነጋገር እኔ አስቤ ሳይሆን ግን እግር ጥሎኝ ማለት ነው። እናቴ ምን ትላለች? ሰው የሚውለው እግዚአብሔር በዋለበት ቦታ ነው ትላለች። እና እንግዲህ እግዚአብሔር ያዋለኝ ቦታ ነው ብዬ ነው የምለው። ሰዋሰው ግን ፍላጎቱ አለኝ፣ ፍቅሩ አለኝ አማርኛ። ያው ደግሞ አፍ የፈታሁበትም ቋንቋ ነው፣ እናት ቋንቋዬ ነው። እሱ ነው።
እርስዎ በትህትና አማርኛ አለማጥናቶን እንደ ጎላ አድርገው ይንገሩን እንጂ በርካታ መጽሐፍት ጽፈዋል፣ ስነ መለኮት ያጠኑትን ሃይማኖታዊ ይዘት ያላቸውን ጨምሮ 19 መጽሐፍት ድርሶን ተረድቻለሁ። ቁጥራቸውን በእርግጥ አላውቀው ነበር፣ በርካታ መጽሐፎችንም አይቻለሁ። ዶክተር ተስፋዬ ቀደም ብለው ጠቆም እንዳረጉት በጋዜጦችና መጽሔቶች ላይ አርታያን ሆነው የሚሰሩ መጽሐፍት ያሳተሙ ተውኔት የደረሱ በአማርኛና በውጭ ቋንቋዎች በአዲስ አበባ ዩኒቨርሲቲ የመጀመሪያ ዲግሪያቸውን የወሰዱ ሁሉ ላሉበት ነው ይሄን ስነ ጽሁፍ ስልጠና እርስዎ የሰጡት። ታዲያ ቀደም ብዬ እንዳልኩት በትህትና አስተማርሁ እንድል ሳይሆን ተማርሁ እንድል ያደርገኛል ይሉናል በመጽሐፎ። እነኚህ አማርኛን ያጠኑ እንደ ትምህርት የተማሩት ራሳቸው ፍላጎት ኖሯቸው እንግዲህ እነሱንም ቀናነት ያሳያል ለማወቅ የተሻለ ለመረዳት ያላቸውን ፍላጎት። ነገር ግን የአማርኛ አጠቃቀሙን በኋላ የምናነሳቸውን ጉድለት ስር መስደድም የሚያሳይ ይመስለኛል። በእርግጥ መማር ያለብን ብዙ ስህተቶች በልማድ የሚሰሩበትም ይመስላል፣ የሚያውቁ ሰዎች የሚጽፉ ሰዎችም ጭምር። እርስዎ ምን ይላሉ?
እኔ የት ጋር እንደተበላሸ በእውነት አላውቅም፣ ግን ከፍተኛ የሆነ ብልሽት እንደገጠመን ግን አምናለሁ። ምክንያቱም እንዲህ አንድ ሰው ኮሌጅ ገብቶ አማርኛን ተምሮ እንዴት ነው በጣም የተዝረከረከ ነገር ሊጽፍልን የሚችለው? እንዴት ነው ሰዋሰውን የማይጠብቀው? እንዴት ነው ስርዓትን እጥብን የማይጠብቀው? እንዴት ነው ዋህደ ድምፅ ፊደላትን ወይንም ሞክሼ ወያትን የማይጠብቀው? እኔ በእውነቱ አይገባኝም። እኔ ስርዓተ ትምህርቱ ምን እንደሆነ አይገባኝም በእውነት በእውነት። እና እኔ በጣም መሰረታዊ የሆነ ነገር የተማሩም ሰዎች ላይ አያለው። አሁን በጣም ትልልቅ ጸሐፊያንም ራሱ ላይ በጣም ትልልቅ ብዙ ችግሮች ይታያሉ። እና የሆነ ቦታ ላይ ስህተት ተፈጥሯል ብዬ ነው የምለው። ግን ያ አንድ ጥናት ይፈልጋል። ዝም ብሎ እኔ እንትን ብል የመስኩን ምሁራን ላስቀይማቸው እችላለሁ። ግን ምንድን ነው የማምነው እኔ በግሌ ትልቅ የሆነ ብልሽት ገጥሞናል። አማርኛን በተመለከተ ትልቅ 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 የሆነ መሳከር ገጥሞናል ብዬ አስባለሁ። አሁን ለደረስንበት እንትን ያ ነው። አማርኛ በጣም ወግ ያለው እኔ ባጠናሁት በግሌ ነው እንግዲህ ያው እንደምታውቀው ያጠናሁት ባጠናኋቸው ነገሮች በጣም ስርዓት ያለው ቋንቋ ነው። አሁን እንደምታቀው ሙክሽ ሆያቶቹን ተጣቃቸዋል። ሶስት ሀዎች አሉን አይደለም? ሀሊታው አለን፣ ሀመሩ አለን፣ ብዙሃኑ አለን። ሁለት ሰዎች አሉን፣ ሳቱ ሳለን፣ ንጉሱ ሳለ። ሁለት አዎች አሉን፣ አይኑ አና አልፋው አለ። ሁለት ሰዎች አሉን፣ ጸሎቱ ሳና ፀሐዩ ሳለ። እነዚህን የት ጋ ነው ጠብቄ የምጽፈው የሚለውን ነገር ሊቃውንቱ በጣም በጥንቃቄ ነው ያደረጉልን። ሁለት ምክንያት ነበራቸው በዛን ጊዜ። አንደኛው ድምጸትን በተመለከተ ሀሊታው ሀ ያለው ድምጸት ከአመሩ ሀ ይለይ ነበር። ባለፈው ያውን የኔ መጽሐፍ በተመረቀበት ጊዜ አንዳንድ የቤተ ክህነት ሰው እየመጣው ሲያብራሩልን ነበረ ይህን ነገር። የድምጸትም ልዩነት አላቸው። እኔ ግን በመጽሐፌ የትርጉም ልዩነቱ ላይ ነው ትኩረት አድርጌ የሰራሁት። ምክንያቱም አሁን ያለው ትውልድ፣ የኔ ትውልድ ወይንም ያንተ ትውልድ ድምጸቱን አናቅም። በሀሊታው ሀ እና በሀመር ውሃ መካከል ወይ በብዙሃን ውሃ መካከል ያለውን የድምጸት ልዩነት ጠፍቶብናል ብዬ አስባለሁ። ቤተ ክህነት አካባቢ ከኛ አንጋፋ ቀደም ያሉ ሰዎች ግን ይህን ነገር የሚያውቁ ሰዎች አሉ። ግን አዲሱ ትውልድ እኔ የጠፋበት ይመስለኛል። ግን እነዚህን ሆያት የምንጠብቀው ግን ድምጸት ስለጠፋብን እንግዲህ በቃ ምን ተዳይ ብለን ነገሩን እንድንጥለው የሚያደርገን አይደለም። ምክንያቱም ከዛ በላይ የትርጉም ለውጥ የሚያመጡበት አግባብ አለ። ስለዚህ እኔ በመጽሐፌ እንደምታውቀው ወደ 300 ቃላትን ለናሙናነት መርጬ አሁን ይህን ነገር በአይኑ ስጽፈው እንዲህ ነው ትርጉሙ፣ በአልፋው ስጽፈው እንዲህ ነው ትርጉሙ፣ በሳቱ ስጽፍ እንዲህ ነው ትርጉሙ እያልኩኝ ለማለት ሞክሬያለሁ። ምናልባት አስፈላጊ ከሆነ ለናሙና አንዳንዶቹን ልነግርህ እችላለሁ።
መልካም፣ አንዳንድ ምሳሌዎችን ቢያሳዩን።
እሺ፣ ለምሳሌ ሀላይ ብዬብል በብዙሃን ውሃ ብንጽፈው ሀለየ አሰበ ነው። ሀሊዩ ነቢብና ገቢር እንደሚባለው ማለት ነው። ሀለየ አሰበ ነው። በሐመር ውሃ ከጻፍኩት ግን ሀለየ ዘመረ ነው። ማህሌት የሚለው ቃል ከዛ ቃል ነው የመጣው ማለት ነው። አሁን እንግዲህ ልዩነት ፈጠረ ማለት ነው። በብዙሃን ውሃና በሐመር ውሃ ስጽፈው ትልቅ ልዩነት አለ ማለት ነው። ስብሐት ብዬ ስል በሳቱ ስጽፈው ምስጋና ማለት ነው አይደለም? ስብሐት የሚልም የሰው ስም አለ። ሌላው ግን በንጉሱ ስጽፈው ግን ስብሐት ማለት ውፍረት ማለት ነው። ጮማ መሆን መጮምየት ማለት ነው። ስለዚህ በሆይ እንኳን ቅኔ መዝረፍ ይቻላል ማለት ነው። ስለዚህ ያንን ትልቅ ወጋችንን ትልቅ ታሪካችንን ቆርጠን እንዴት ልንጥለው እንችላለን? ስለዚህ ህዝቡን ማስተማር ነው ያለብን ብዬ ላለ ደግሞ እኔ ሙያተኛ ሳልሆን ማለት እኔ ኮሌጅ ገብቼ በዚህ ነገር ሳልማር እኔ ይህንን አልማወቅ ከሆነ ሌላው ሰው ማያውቅበት ምክንያት ምንም ነገር የለም ብዬ ነው የምለው። ስለዚህ እኔ እንደውም ምንድን ነው የምላቸው ለአንዳንድ ሰዎች ለመነሳት እኔ ትልቅ ናሙና ነኝ፣ ትልቅ ሰንደቅ ነኝ ብዬ ነው የምለው። ምክንያቱም ተስፋ በግሉ አጥንቶ ይህን ያህል ካወቀ እኛ የማናውቅበት ነገር የለም ብላችሁ እልህ እንድትጋቡ የሚያደርጋችሁ ነው እላቸዋለሁ አንዳንድ ሰዎችን። ስለዚህ እኔ ይቻላል፣ በእውነት ይቻላል። ደግሞ ሙያዬንም ያለ ሰው በተለይ ስነ ጽሁፍ የተማሩ ሰዎች፣ ቋንቋ በኮሌጅ በዩኒቨርሲቲ የተማሩ ሰዎች ደግሞ ከእኔ በላይም እንኳን ነገሩን ሊያራቅቁት ይችላሉ ብዬም አስባለሁ። ግን መነሳት ይቻላል። እኔ ብዙ አሁን አንዳንድ ሰዎች ብዙ ዝርክርኩ ስልታስገባን ነው ብለው ይከፋቸዋል። ኖ አይደለም፣ በጣም ቀላል ነው፣ በጣም ቀላል ነው። እኔ እንደውም ከመጣን እንዴት ሞክሼ ውሃትን እንጠብቅ የሚለውም ነገር ላይ መነጋገር እንችላለን።
ዶክተር ተስፋዬ ቀደም ብለው ኮሌጅ ሳልገባ ይሄንን ሳላጠና ይሄን አልካወቅኩ ብለዋል። ቀደም ብለን በመግቢያችን እንደጠቀስ ነው የአማርኛ ስነ ጽሁፍና ሰዋሰው አለማጥናቱን ነው የገለጹት። ስነ መለኮትና ፍልስፍና ያጠኑ መሆኑን ለአድማጮች እንዳናሳስት ለማለት ያህል ነው። የመጽሐፍ አብይ ትኩረት ወደ ኋላ ለመልሶትና ሞክሼ ሆሄያትንና ዋህደ ድምፅ ፊደላት ይላል ትኩረት የተነፈገውን ሞክሼ ሆሄያትንን ሰፊው ለመተንተን እድል ለማግኘት ሲባል የተለየ ትኩረት እንደሰጡት ይናገራሉ። ሞክሼ ሆሄያትንና ዋህደ ፊደላትን ጠብቆ መጽሐፍ እንዴት እንደሚቻል የሚያስተምር ወይም ደግሞ ለምን እንዳስፈለገ የሚያስተምር ከዚህ ቀደም የተጻፈ መጽሐፍ እንዳላዩም ይጠቁማሉ። የፕሮፌሰር አምሳሉ አክሊሉን የአማርኛ ሞክሼ ሆሄያት ጠንቅቆ ያለ መጽሐፍ ችግርና መፍትሄው በሚል ርዕስ ያዘጋጁትን መለስተኛ መጽሐፍ በ2002 ዓ.ም የግርጌ ማስታወሻ ላይ አስፍረዋል። ሞክሼ ሆሄያትን እንዴት መጠበቅ እንደሚቻል ትምህርት ቢኖረውም ሞክሼ ሆሄያቱን መጠበቅ ለምን አስፈለገ በሚለው ላይ ግን ማብራሪያም ሆነ ሙግት አያቀርብም ይሉናል። እስኪ መጀመሪያ ነው ሞክሼ ሆሄያትን ሲባል እንደው በቀላሉ የሚገባን ይመስላል፣ ዋህደ ድምፅ ፊደላትም ምንድን ናቸው ከሚለው ጀምሮ ያስረዱን እስኪ።
ኦኬ፣ መጽሐፊ ትኩረት የሚያደርገው በሞክሼ ሆሄያትና በዋህደ ድምፅ ፊደላት ነው። አንተ እንዳልከው ስርዓተ ነጥብም አካትቻለሁ ሶስቱን ነገር። ሰዋሰውን ግን ራሱን የቻለ ትልቅ መጽሐፉ እየተለቀ ይሄድና ምናልባት አንባቢያንም የሚያስፈራራል ብዬ ስለፈራው ትቻለሁ። ግን ሀሳቡ አለኝ አምላክ ፍቃዱ ቢሆን በሁለተኛው ቅጽ በሰዋሰው ለመመለስ ሀሳቡ አለኝ እንደዛ። ግን ሶስቱ ነገር በተለይ ደሞት በጣም የተነፈገው በየኔ ማስበው ብሙራሙ አከባቢ የሞክሽ ሆያትና የዋህደ ድምጽ ፊደላት ጉዳይ በጣም ትኩረት አጥቷል በየ ነው የምለው። ለምሳሌ ቀደም አንተ ያነሳቸው ፕሮፌሰር አምሳሉ አክሊቡን ጨምሮ አንዳንድ ሰዎች ሞክሽ ሆያትን እንዴት መጠበቅ አለብን የሚል ትንሽ የተወሰነ ስራ ሰርተዋል። ነገር ግን ለምን እንጠብቃለን የሚለውን ነገር አልነገሩንም። እንዴት እንጠብቃለን ለሚለው ነገር እንዲህ በዚህ አግባብ ጠብቁ፣ አይኗን በዚህ ጻፉ፣ አልፋዋን በዚህ ጻፉ ብለው የተወሰነ ነገር ብለውናል። ግን ለምን እንጠብቃለን የሚለውን ነገር ሙግት አላቀረቡም። እኔ ግን ሙግት አቅርብ ያለው ብዬ ነው ብለው አሁን በገበያ ላይ ካሉት ስራዎች ወይንም መጽሐፍት በዚህ አንጻር ቢያንስ ይለያል ብዬ ነው ብለው። ሌላው ዋህደ ድምጽ ፊደላት ላይ እኔ የተጻፈም ነገር አላነበብኩም እስከዛሬ፣ ሊኖር ይችላል እኔ ግን አላውቅም። ስለዚህ ዋህደ ድምጽ ፊደላት የምንላቸው አሁን ፊደል ገበታችን ላይ መጨረሻ ላይ የምናገኛቸው 20 ቃላት አሉ አይደለም? ኳኩኩኳኩዌ ጓጉጉጓጉዌ እያል የምንላቸው እነሱ ናቸው። ዋደ ፕሮፌሰር አምሳሉ አክሊሉ ዋደ ድምጽ ፊደላት ነው የሚሏቸው። አለቃ ኪዳነ ወልድ ክፍሌና ደስታ ተክለ ወልድ ደግሞ ሊቃሎች ይሏቸዋል። የትኛውን ልጠቀም የሚለውን ለጊዜው ትተ ነው። ለምሳሌ ጉ ሁለት አለን ማለት ነው። ጉ አንደኛው ዝም ብለን ጉ ብለን ምንጽፈው ነው። ሁለተኛው ደግሞ ቅጥያውን ኩስኩስት ምና ኩስኩስት ነው የሚሉት ኩስኩስት ምናረገው አለ። ስለዚህ ሁለት ጉ አለማ። የት ጋ ነው ኩስኩስቱን የምጠቀመው? የት ጋ ነው ቀጥ ዝም ብሎ ጉ ብቻ መደበኛውን ጉ ብቻ የምጠቀመው የሚለውን ነገር የት ጋር እንደምጠቀምም ለምን እንደምጠቀምም የጻፈ ሰው እኔ በብዛት አላቅም፣ በእውነት አላየውም። ጎ ለምሳሌ ሁለት አለን። አንደኛው ጎባጣው ጎ የምንለው ነው። ሁለተኛው ደግሞ ገጽፈን ደግሞ ቆላፋውን ከጎን የምናደርገው ነው። ስለዚህ ሁለት ጎ አለን ማለት ነው። ያኛውን እንግዲህ ጎ ቆላፋውን ነው ዲፕቶንግ የምንለው ወይንም ደግሞ ዋህደ ድምጽ ፊደላት የምንላቸው ውስጥ ያለው። ኩ ኩስኩስት አለ። ኩ ደግሞ ቀጥ ብሎ ያለ አለ አለ። ኮ ኮ ከጽፈን ቆላፋ የምናደርገዋለን። ኮ ደግሞ ቀኝ እግሩን ደግሞ የምናሳጥረው አለ። ሁለቱም ኮ ነው። ግን የት ጋ ነው የኛውን ኮ የምጽፈው የሚለውን ነገር እሱንም አብራርቻለሁ ማለት ነው። ቁም ሁለት አለን። ኩስኩስት አለን፣ ቀጥ ያለዋለን። ቆ ደግሞ ሁለት አለን። ከላይ ቆቡን ከላይ የምናደርገዋለ፣ ቆላፋውን ከጎኑ የምናደርገዋለ ማለት ነው። እና እነዚህም የት ጋ ነው የምናደርገው የሚለው ነገር ህግ አለው። አሁን ህጉ እኔ መጽሐፌ ላይ የጠቀስኩት ነገር የካብእ እና የሳብ ነው። አንድ ቃል በካብእ እና በሳብ ካለው ጓዝ አለው ይባላል። ስለዚህ ጓዝ ስላለው ለምሳሌ ቆጠረ ብለ ጓዝ አለው። ቁጥር አለ። ቁቁ ካብእ ነው አደለ? ቁ ቁጥር አለ። ቆ ደግሞ ሳብ ነው። ቆ ቆጠረ አለ። ልክ እንደዚሁ ጓዝ አለው ማለት ጓዝ መኖሩን የምናውቀው ማመሳከሪያችን ካብእ እና ሳብእ ነው። አንድ ቃል በካብእ እና በሳብእ ካለ የምንጠቀመው ዲፕቶንግስ የተባሉትን ነው ማለት። ለምሳሌ ቆጠረ፣ ቆጣሪ፣ ቆጠራ፣ መቁጠሪያ፣ ቆጣጠረ፣ አስቆጣጠረ፣ መቆጣጠሪያ እያለን እናረው። ጓዝ ብዙ ጓዝ አለው ማለት ነው። ስለዚህ እነዚህ በሙሉ የምንጽፈው ቆን ከላይ በኩል አይደለም ማለት ነው። ቆን ስንጽፍ ከጎኑ ነው። ቁጥርም ስንጽፈው ኩስኩስትን ነው ማለት ነው የምናረገው። እና ደግሞ በዲፕቶንግ የሚባሉት በዋህደ ድምጽ ፊደላት የሚጻፉት እነማን እነማን ቃላት ናቸው የሚለውንም በሰንጠረዥ አድርጌ ለማሳየት ሙከራ አድርጌያለሁ።
የቀረበ እይታ ይጠይቃል መጽሐፉን ማንበብ። በመጽሐፉ መሰረት የተጻፉትን የጽሁፍ ነገር ነው እና ያን ስዕል ሙሉ በሙሉ በሬዲዮ ማምጣት አንችልም። መንደርደሪያውን ሰጥተናል። ግን እንደው ትንሽ ለየት ያሉ የሚመስሉኝን አንዳንድ አጻጻፎች ላንሳ። በዘልማዱ አጻጻፍ ግራና ቀኝ ስህተት የበዛበት ነገር የምናየውን ያህል በዚህ በመጽሐፉ እንደተመለከትኩት ግን ጥንቃቄ አድርጎ የሚጽፍ አንድ ጸሐፊ እንኳን ከተለመደው በጣም የራቁ የሚመስሉ ነገሮችን ያለ። ለምሳሌ አማርኛን በአይኑ አ ሲጻፍ እኔ ራሴ አይቼ አላውቅም። አዲስ አበባ የመጀመሪያው አዲስ የሚለው በአይኑ አ ሲጻፍ አላስታውስም። ኤልዞች ሊጋሩት የሚችሉ ይመስለኛልና አዲስ አበባ ዩኒቨርሲቲ ራሱ ከሚጽፈው ጋራ አነጻጽሬው ነበር። እንዲህ የተለየ የሚመስሉት ከመሰረቱ ገና ድሮ የራቁ አጻጻፎችም እንዳሉ እንዲመስለን አድርጎናል። እና እስኪ እሱስ ላይ ምን ይላሉ? ወደ ኋላ ተመልሰን መመርመር ያለብን አጻጻፋችንን መስተካከል ያለብን ነገር ያለ የሚመስል ስሜት አሳድረውብኛል። እዚህ ላይ ምን ይላሉ?
እስኪ ያስረዱን።
አድማጮች፣ ከዶክተር ተስፋዬ ሮበሌ ጋር የነበረን ቆይታ ዘለግ ያለ ነው። ቀሪውን ወጋችንን ጨምረን ሙሉውን ከድረገጻችንና ከማህበራዊ ገጾቻችን ላይ እናኖራለን። አሁን የአዲስ አበባው መስኮት ሊከፈት ነው።
ንጉሴ እንደወትረው ሁሉ ዛሬም የታሪክ ገጾችን በሚያገላብጥ ቅንብሩ ከመቶ ዓመታት በላይ ወደ ቀደመ ዘመንና ቦታ ይወስደናል።
ትዝታና አሉላ ዛሬም ጨዋታን ጨዋታ ያነሳዋል ይላል የምንጨዋወተው አንድ ታሪካዊ ወግ ይዤ ቀርብ ያለው ከ140 ዓመት በፊት የነበሩት ቀደምት የኢትዮጵያ መሪዎች ከውጪ አቻ መንግስታት ጋራ ይጻጻፏቸው የነበሩት ደብዳቤዎች በእስራኤል ኢየሩሳሌም እንደሚገኙ በዚያ ለግማሽ ምዕተ ዓመት ነዋሪ የሆነው አቶ አማከለ ገበየው ሰሞኑን ስንገናኝ አጫውቶኛል።
መልካም ነው፣ አመሰግናለሁ። እነዚህ የነገስታቱ ደብዳቤዎች በኢየሩሳሌም በታሪካዊ ቦታው በዴር ሱልጣን መዝገብ የታሪክ መዝገብ ውስጥ ሰፍረው ይበልጦቹ ይገኛሉ። በተለይ ከአጼ ዮሐንስ ንጉሠ ነገሥት ዘኢትዮጵያ ለኢየሩሳሌም ገዳም ይከላኳቸው ደብዳቤዎች መካከል 26ቱን በታሪካዊ መዝገብ ውስጥ ለማግኘት ችያለሁኝ። ከዛም ቀጥሎ ዳግማዊ አጼ ምኒልክ፣ ንግሥት ዘውዲቱ፣ እቴጌ ጣይቱ፣ ቀጥሎም አጼ ኃይለ ሥላሴ እንዲሁም እቴጌ መነን የጻፏቸው በርካታ ደብዳቤዎች በመዝገብ ቤቱ ወይንም በታሪካዊው ቅርስ ቦታ ይታያሉ፣ ይገኛሉ። የቀድሞ አባቶች ጠንካሮች ነበሩ። እነዚህን የነገስታቱን ደብዳቤዎች በፋይል ሳይሆን በትልቅ የድጓ ጽሑፍ በሚያክል መዝገብ እየለጠፉ በክብር አስቀምጠዋቸዋል። በቆዳ በተለበጠ መዝገብ አሁንም በቅርስነት ይታያል፣ በገዳሙ ውስጥ ማለት ነው። ከነዚያ ውስጥ ደብዳቤዎቹን ብፁዕ አቡነ ማቴዎስ የኢየሩሳሌም ሊቀ ጳጳስ በነበሩበት ሰዓት ታሪካዊውን ዕቃ እንዳይጠፋ ብዙውን ባስቀመጡበት ሰዓት እነዚህም ደብዳቤዎች በቅርስነት ትውልዱ እንዲያውቃቸው ብለው በፎቶኮፒ ተነስተው የተቀመጡትን ከፊሎቹን ስላገኘኋቸው አሁን በመጽሐፍ መልክ ጦማረ ነገስታት ዘኢየሩሳሌም ወይም የነገስታቱ ደብዳቤዎች በኢየሩሳሌም በሚል ርዕስ ለማዘጋጀት ጥረት እያደረግኩ ነው።
ቱርክ ከ130 ዓመት በፊት ኢትዮጵያ በኢየሩሳሌም ገዳም ለምትሰራው ቤተ ክርስቲያን የሚሆን ቦታ እንደሰጠች ነው በታሪክ የሚጠቀሰው። እስቲ እንደው ቱርክን ተመለከተውን ታሪኩን ንገረን።
የእስጥንቡሉ ንጉሥ ማለት የቱርኩ ንጉሥ ያደረገልኝን ነገር ከሰደዳችሁልኝ ወረቀት አገኘሁት፣ ቃሉንም ተረዳሁት፣ እጅግ ደስ አለኝ። እርሱ ያደረገው ነገር እንኳን ለእኔ ለልጅ ልጅ የሚተርፍ ነው። ክርስቶሳውያን የሚባሉት ወንድሞቼ ያላደረጉልኝን እርሱ አደረገልኝ በሚል ነው ደስታቸውን የገለጹት ለማኅበረ መነኮሳቱ።
የደብዳቤያቸውን ይዘት እንደ ባጭሩ ብናብራራው።
ልክ ነው። የእሳቸው ስሜት በዛን ጊዜ ያለው አርቆ አስተሳሰባቸው ለልጅ ልጄ ሲሉ የተደረገላቸውን ውለታ አመስግነው ነው ለማኅበረ መነኮሳቱ ይህንን ደብዳቤ የላኩት። እነሆ ዛሬም ከቱርክ ከኢትዮጵያ ጋር ያላትን የወዳጅነት እንትን ያመላክታል ለማለት ይቻላል።
አመሰግናለሁ አቶ አማከለ ገበየው። አድማጮች፣ የዛሬ 15 ቀን ለሌላዋ አውሮፓዊት ሀገር የተጻፈውን ደብዳቤና የተሰጠውን ምላሽ እናያለን። ቸርን ሰንብት።
ንጉሴን ለዝግጅቱ እናመሰግናለን።
ውድ የራዲዮ መጽሔት አድማጮች ለምሽቱ ባቀረብናቸውም ሆነ ለፕሮግራማችን ተስማሚ ናቸው ባላችኋቸው ርዕሰ ጉዳይ ዙሪያ እንደሚያመቻችሁ በመጻፍና በመደወል ትሳተፉ ዘንድ እየጋበዝን
የዛሬውን በዚሁ ልንቋጭ ነው። የኢሜይል አድራሻችንን ለማስታወስ horn@voanews.com፣ የስልክ ቁጥራችን 202-205-9942 የውስጥ መስመር 14 ነው። ጻፉ፣ ደውሉልን።
አድማጮች አሁን ወደ ስርጭታችን ማገባደጃ ማምራታችን ነው። የአሜሪካ ድምፅ ራዲዮ የአማርኛው አገልግሎት ዘወትር በየዕለቱ ከምሽቱ 3 ሰዓት እስከ 4 ሰዓት በ19ና በ25 ሜትር ባንዶች
እንዲሁም በኢትዮሳት የሚሰማው የአንድ ሰዓት ዝግጅቱን እዚህ ላይ አበቃ።
ነገ ሰኞ ከምሽቱ 3 ሰዓት ላይ በመደበኛው ስርጭታችን መልሰን እስክንገናኝ
የራዲዮ መጽሔት አዘጋጅና አቅራቢዎች ትዝታ በላቸውና
አሉላ